ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የሚያዝያ 22 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ቀን ባስተላለፉት መልእክት እንደገለጹት ጌታ ኢየሱስ ለኛ ፍቅር የሚሰጠን እርሱ እንደወደደን እኛም እግዚአብሔርንና ባልንጀሮቻችንን እንድንወድ ነው ማለታቸው ተገልጿል። በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ዘወትር ቅዳሜ እንደምናደርገው በሳምንቱ ውስጥ በቫቲካን የተካሄዱትን በተለይም ደግሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮን የተመለከቱ ዜናዎችን እንደሚከተለው አሰናድተናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሚያዝያ 21 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በእርግጥ ሰላም እንዲሰፍን እንፈልጋለን ወይ? የምንፈልግ ከሆንን የጦር መሳሪያዎችን ሁሉ በማስወገድ ከጦርነት ስጋት መላቀቅ ይኖርብናል ማለታቸው ተገልጿል። በኢትዮጵያ የካቶሊክ ቤተ ክርስቲያን ሥርዓት አምልኮ አቆጣጠር ደንብ መሠረት በዛሬው ዕለት የጥሪ ቀን በመባል ይታወቃል። በዚህ የጥሪ ቀን ጌታችን ኢየሱስ ክርስቶስ 72ቱን መርጦ በሾመበት ወቅት መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩን ጌታ ሰራተኞችን ወደ መከሩ ቦታ እንዲልክ ለምኑት የሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ በማለት ለመንፈሳዊ ጥሪ የሚዘጋጁና መልስ የሚሰጡ ሰዎች እንዲበዙ ያለማቋረጥ ጌታን መለመን እንደሚገባን ባሳሰበን መሰረት በተለይም ደግሞ አሁን ባለንበት ዘመናዊ ዓለማችን እግዚአብሔር ለሚያቀርብልን ያገልግሎት ጥሪ ለየት ባለ ሁኔታ ምላሽ መስጠት እንድንችልና እግዚአብሔርንና የርሱን ህዝብ በታማኝነትና በፍቅር የሚያገለግሉ ወንድና ሴት አገልጋዮች እንዲበዙ የሚጸለይበት ቀን ነው የጥሪ ቀን። በዚህም መሰረት እኛ ሁላችን የጌታን ጥሪ ተቀብለው መንፈሳዊ የሆነ አገልግሎት በመስጠት ላይ ለሚገኙ ወንድሞቻችንና እህቶቻችን በጥሪያቸው ይጸኑ ዘንድ በጸሎት ከነርሱ ጋር መሆናችንን በመቀጠል በቀጣይነትም ለእግዚአብሔር ጥሪ ምላሽ የሚሰጡ በርካታ ወንድና ሴት አገልጋዮች ይፈጠሩ ዘንድ በጸሎት ልንተጋ እግዚአብሔርን ልንጠይቅ ይገባል ለማለት እንወዳለን። ክቡራንና ክቡራት አድማጮቻችን የዛሬውን ቀን ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ ዘወትር እሁድ እንደምናደርገው የዕለቱን ቅዱስ ወንጌል በቅድሚያ እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትነው በማስከተል እናስደምጣቸዋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 24 ከቁጥር 33 እስከ 44። እነርሱም በዚያች ሰዓት ተነሱና ወደ ኢየሩሳሌም ተመልሰው ሄዱ። በዚያም 11 ከጓደኞቻቸው ጋር በአንድነት ተሰብስበው አገኙአቸው። በዚያን ጊዜ 11 ጌታ ኢየሱስ በርግጥ ተነስቷል ለስምዖንም ታይቷል ሊሉ ነበር። ሁለቱም ደቀ መዛሙርት በበኩላቸው በመንገድ ላይ የሆነውን ነገርና ጌታ ኢየሱስ እንጀራውን በቆረሰ ጊዜ እንዴት እንዳወቁትም ተረኩላቸው። እነርሱም ይህን ሲናገሩ ሳሉ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እነርሱ ግን መንፈስ የሚያዩ መስሏቸው ደንግጠው በፍርሃት ተዋጡ። ኢየሱስ ግን እንዲህ አላቸው፣ ስለምን ትደነግጣላችሁ? ስለምንስ በልባችሁ ትጠራጠራላችሁ? እጆቼንና እግሮቼን አይታችሁ እኔ ራሴ መሆኔን እወቁ፣ ዳስሳችሁም ይዩኝ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውም፣ ይህንንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታና ከአድናቆት ብዛት የተነሳ ገና አላመኑም ነበር። ኢየሱስም አንዳች የሚበላ ነገር አላችሁን ሲል ጠየቃቸው። እነርሱም ትንሽ የተጠበሰ ዓሣ ሰጡት። እርሱም ተቀብሎ በፊታቸው በላ። እንዲህም አላቸው፣ ከእናንተ ጋር በነበሩ ጊዜ በሙሴ ሕግ በነቢያትና በመዝሙር መጻሕፍት ስለ እኔ የተጻፈው ሁሉ መፈጸም አለበት ብዬ የነገርኳችሁ ቃል ይህ ነው። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።
በአብ በወልድና በመንፈስ ቅዱስ ስም አሃዱ አምላክ አሜን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፍቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ አራተኛ ሰንበት እናከብራለን። በዚህም ዕለት ጌታችን ኢየሱስ ክርስቶስ በተለያዩ ንባባት አማካኝነት ይጎበኘናል፣ ያስተምረናል፣ ይገስጸናል፣ እንዲሁም ደግሞ የእርሱን መንፈስ በእኛ ላይ በማሳደር ፍጹም ታዛዦች፣ የእውነት ወዳጆችና መስካሪዎች እንድንሆን ያደርገናል። ለዚህም ነው ዛሬ በመጀመሪያው ንባብ ቅዱስ ሐዋርያ ጳውሎስ ለቆላስያስ ሰዎች ሲጽፍላቸው ጌታችን ኢየሱስ ክርስቶስ ከሞት መነሳቱን በማየታችንና በማመናችን ምክንያት ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሰይጣን ባርነት ወደ ዘላለማዊ ነጻነት ተሻግረናል የሚለው በዚሁ ምክንያት ነው። እንግዲህ ከጨለማ ወደ ብርሃን ተሻግረናል ካልን ጨለማንና በውስጡ ያሉትን ሁሉ ክደናል ማለታችን ነው። ይህ ማለት ደግሞ በሌላ መልኩ ወደ ጨለማ የሚወስዱ የዚህን ዓለም ክፋትና ማብለጭለጭ፣ ራስ ወዳድነትና በስሜት መመራት የሚሉትን ነገሮች ሁሉ አሽቀንጥረን ጥለናል ማለት ነው። በዚህም መልኩ ከምንምና ከሁሉም በላይ በሕይወታችን ቦታ ሊሰጠው የሚገባውን አምላክ ቦታ ሰጥተናል፣ ክብር ሰጥተናል ማለት ነው። ቅዱስ ሐዋርያ ጳውሎስ ዛሬ በቆላስያስ ሰዎች በኩል አድርጎ ለሁላችን ምክሩን ይለግስልናል። እንዲህም ይለናል፣ በክርስቶስ ኢየሱስ ባገኘነው አዲስ ሕይወት አማካኝነት አዲስ አእምሮ ሊኖረን ይገባል ይለናል። ታዲያ በዚህ አዲስ አእምሮ መልካምና የተቀደሱ ሐሳቦችን ብቻ በማፍለቅ እውነትም የጌታችን የኢየሱስ ክርስቶስ ትንሣኤ ሕይወታችንን በአዲስ እንዳደሰው በአዲስ እንደቀየረው ለማረጋገጥ በየትኛውም ቦታ ምስክር ሆነን ልንቆም ይገባናል። የሰው ልጅ መንፈሳዊ አካሄዱ የተስተካከለ እንዲሆንለት ያለ አንዳች ጥርጣሬ የሕይወት ምንጭና የሕይወት መነሻ እንዲሁም መድረሻ ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ መቅረብ የግድ ነው። ምክንያቱም ሁሉም ነገር በሙላአት ከእርሱ ዘንድ ይገኛልና ልባችንንና አእምሮአችን የሚያርፈው እውነተኛ ሰላም የሚገኘው ብዙ ሀብትና ንብረት ስላከማቸን ሳይሆን በጌታችን ኢየሱስ ክርስቶስ ላይ ማረፍ ስንችል ብቻ ነው። የእኛ የሆነውን ሁሉ ከእርሱ መልካም ፍቃድ የመነጨ መሆኑን በመገንዘብ ለእርሱ መገዛት ስንችል ብቻ ነው። ሁሉ ጊዜ ኃጢአት የሚመነጨው ከልባችን ወይም ከአእምሮአችን ነው። ከዛም በኋላ በተለያዩ የሰውነት ክፍሎች ተግባራዊ እናደርጋለን። ስለዚህ ከሁሉ አስቀድመን ልባችንንና አእምሮአችንን በጌታችን ኢየሱስ ክርስቶስ ላይ ካሳረፍን ልባችንንና አእምሮአችን የሚያሰላስሉትን የሚያውጠነጥኑትን የሚያመነጩትን መልካምና የተቀደሰ ሐሳብ ብቻ ይሆናል ማለት ነው። ቅዱስ ሐዋርያ ጳውሎስ እንደሚለን በአንዳንድ ክፉ ኃጢያቶች ስር አዘውትረን መውደቂያችን የሚያመለክተው ልባችንና አእምሮአችን ገና ሙሉ በሙሉ በጌታችን በኢየሱስ ክርስቶስ ላይ ባለማረፋቸው ነው ይለናል። ስለዚህ ወንጌላዊ ማርቆስ በምዕራፍ 9 ላይ እንደሚለን የኃጢያት ምክንያት ከመሆኑብን ሁለቱን እጆቻችንን ሆነ እግራችንን መቁረጥ ይሻለናል ይላል። በጌታችን ኢየሱስ ክርስቶስ አማካኝነትና ሙሉ እኛነታችንን በርሱ ላይ ከመሳረፋችን በፊት በመንፈሳዊ ሕይወታችን የሞትን ነበርን። በዚህም ምክንያት ከኃጢአት ጋር የተሳሰርን ነበርን። አሁን ግን በጸጋው አማካይነት ሕያዋን ስላደረገን አዲስ መንፈሳዊ ልብስን ስላለበሰን አዲስ ሕይወት ስለሰጠን ለኃጢአታችን በሙሉ በመሞት ከእርሱ ጋር አዲስና ዘላለማዊ የሆነ ጉዞ ጀምረናል። ቅዱስ ሐዋርያ ጳውሎስ አዲስ ልብስ ለብሰናል ብሎ ሲናገር የመንፈስ ቅዱስ ፍሬዎች የሆኑትን ርኅራኄን፣ ቸርነትን፣ ትሕትናን፣ ገርነትን፣ ትዕግሥትንና የመሳሰሉትን ሁሉ ይዘን አዲስ ጉዞ ጀምረናል ማለቱ ነው። ይህንንም የምናደርገው በኤፌሶን በምዕራፍ 1 ቁጥር 4 ላይ እንደሚናገረው በእግዚአብሔር ፊት ቅዱሳንና ነውር የሌለብን ሆነን በፍቅር መመላለስ ስንችል ብቻ ነው። ሌሎች ይቅር እንዲሉን እንደምንፈልግ ሁሉ እኛም ሌሎችን ከአፋችን ሳይሆን ከልባችን ይቅር ማለት እንችል ዘንድ ነው። ይህ ለሌሎች ከልብ ይቅርታን የማድረግ ጉዳይ በብዙ ሰዎች ዘንድ ከባድ እንደሆነ ይነገራል። ነገር ግን እግዚአብሔር ለኛ ምን ያህል ምሕረት እንዳደረገልን سنመለከትና የኛ ልብ ደንዳናነት سنናስተውል በእርግጥም ገና የቅድስና ጉዟችን እንዳልጀመርን ያስገነዝበናል። በጌታችን ኢየሱስ ክርስቶስ አዲስ መንፈሳዊ ልብስ ለብሼ አዲስ ጉዞ ጀምር ያለው የሚል ሰው ሁልጊዜም ለሌሎች ይቅርታን ለማድረግ ልቡ የተዘጋጀ ነው። በኤፌሶን ምዕራፍ 4 ቁጥር 32 ላይ እንደምናገኘው እግዚአብሔር በክርስቶስ ይቅር እንዳለን እርሱም ሌሎችን ይቅር ለማለት ልቡ የተዘጋጀ ሰው ነው። ከዚህም በተጨማሪ ዛሬ ቅዱስ ሐዋርያ ጳውሎስ የእግዚአብሔርንና የጌታችን ኢየሱስ ክርስቶስ ባህሪ የሆነውን ፍቅርን እንድንላበስ አበክሮ ያሳስበናል። ምክንያቱም ፍቅር እነዚህን ነገሮች ሁሉ እንደ ገመድ አስሮ የሚይዝ ስለሆነ ነው። ፍቅር ባለበት ቦታ ሁሉ ሰላም አለ። ሰላም ባለበት ቦታ ሁሉ ፍቅር አለ። ስለዚህ ፍቅርን ከምንም ነገር በላይ አብልጠን ልንይዝ ይገባናል። ምክንያቱም ከክርስቶስ ጋር አንድ በመሆናችን በሁሉም ዘርፍ የርሱ አምባሳደሮች ነን። ስለዚህ ከራሳችን ቤተሰብ ጀምሮ በምንሄድበት ቦታ ሁሉ የመንፈስ ቅዱስ ፍሬ ይዘን እንድንጓዝና እንድንኖርበት ለሌሎችም እንድናስተላልፍ ያስፈልጋል። በዚህ መልኩ ነው እንግዲህ ቤተሰብም ውስጥ ባል ከሚስቱ፣ ሚስት ከባሏ፣ ባልና ሚስት ከልጆቻቸው፣ ልጆች ከወላጆቻቸው ጋር በመነጋገርና በመወያየት በመተራረምም ጭምር ይህንን የተቀበሉትን የአምባሳደርነት አገልግሎት ተግባራዊ እንዲያደርጉት ቅዱስ ሐዋርያ ጳውሎስ ዛሬ ያሳስበናል። በዛሬው በሁለተኛ መልእክት ቅዱስ ሐዋርያ ጴጥሮስ የልባችን ገዢ ጌታችን ኢየሱስ ክርስቶስ እንጂ እኛ መሆን እንደሌለብን ይናገራል። ምክንያቱም እኛ የዓለም ንጉሥ የሆነው የክርስቶስ አምባሳደሮች ነን ካልን በልባችን የምንይዘውና ለሌሎችም የምናስተላልፈው የኛ የሆነውን ነገር ሳይሆን ከርሱ ከጌታችን ኢየሱስ ክርስቶስ የተቀበልነውን ሊሆን ይገባል። በርግጥም ይህንን ተግባራዊ ለማድረግ ንጹህና መልካም ሕሊና እንዲኖረን ይገባል። ምናልባትም መልካም በማድረጋችንና የክርስቶስ ተገዢ በመሆናችን ብዙ መከራ ሊደርስብን እንደሚችል ቅዱስ ሐዋርያው ጴጥሮስ በመልእክቱ ይገልጻል። ነገር ግን በአንደኛው ጴጥሮስ በምዕራፍ 2 ከቁጥር 19 እስከ 20 ላይ እንደምናገኘው መልካም በማድረጋችን መከራ ቢደርስብን ይህ ከእግዚአብሔር ዘንድ ብዙ ጸጋንና በረከትን ያስገኝልናል። ጌታችን ኢየሱስ ክርስቶስ ራሱ ለዚህ አይነተኛ ምሳሌያችን ነው። መልካም በማድረጉ ተሰቃየ፣ መልካም በማድረጉ ተሰቀለ፣ መልካም በማድረጉ ሞተ፣ መልካም በማድረጉ ተቀበረ። እግዚአብሔር አምላክ ግን ከሙታን አስነሳው፣ በቀኙም አስቀመጠው፣ ከስምም ሁሉ የሚበልጠውን ስም ሰጠው። እኛም ክርስቲያኖች ሁላችን ይህ ሞቶ በተነሳው በክርስቶስ አማካኝነት ልክ በኖ መርከብ ተሳፍረው ከዘላለማዊ ጥፋት እንደ ዳኑት ሁሉ እንድናለን፣ የዘላለማዊ ሕይወት ተቋዳሾችም እንሆናለን። በዛሬው በሉቃስ ወንጌል በምዕራፍ 24 ከቁጥር 33 እስከ 44 ላይ ሲነበብ እንደ ሰማ ነው የጌታችን ኢየሱስ ክርስቶስ ደቀ መዛሙርት አሁንም የእርሱን ከሞት መነሳት ይጠራጠሩ ነበር። እርሱ ግን ቀርቦ በሚስማር የተቸነከረበትን ቁስሎችን፣ በጦር የተወጋ ጎኑን አሳያቸው። እንዲያውም ሙሉ በሙሉ ጥርጣሬያቸውን ለማስወገድ የሙት መንፈስ እንዳልሆነ ሊያረጋግጥላቸው የሚበላ ነገር አላችሁ ወይ በማለት ጠየቃቸው። እነርሱም አቀረቡለት፣ እርሱም በፊታቸው በላ። በዚያን ጊዜ በእርግጥ የሙት መንፈስ እንዳልሆነ አረጋገጡ። እንግዲህ ከዚህ በኋላ ነው ደቀ መዛሙርቱ ጥርጣሬያቸው ተወግዶ ውስጣቸው በተስፋ የተሞላው። ሁል ጊዜም ቢሆን ውስጡ በጥርጣሬ የተሞላ ሰው በሙሉ እምነት ለመጓዝ አይችልም። ምክንያቱም ሙሉ እምነት ባለበት ቦታ ብቻ ነው ራሳችንን ሙሉ በሙሉ ለአምላክ መስጠት የምንችለው። ራስን ሙሉ በሙሉ ለእርሱ ማስገዛት የሚቻለው በዚሁ መልኩ ነው። ስለዚህ እኛ ይህ የጥርጣሬ ሐሳብ ካለን ሙሉ በሙሉ በማስወገድ በአንደኛ ቆሮንቶስ በምዕራፍ 15 ላይ እንደሚለው በስተ መጨረሻ ልክ እንደ ጌታችን ኢየሱስ ክርስቶስ አዲስ መንፈሳዊ አካል በመልበስ በዘላለማዊ ሕይወት ውስጥ ተሳታፊዎች እንድንሆን ያስፈልጋል። በዚህ የዘላለማዊ ጥሪ ውስጥ በሙላትና በእርግጠኛነት ተሳታፊዎች እንድንሆን የዘወትር አጋዣችን እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስ ይህንን ጸጋና በረከት ታማልደን ዘወትር በእግዚአብሔር ፊት ጠበቃ ሁና ትቆምልን። አሜን። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የቅዱስ ወንጌል አስተንት ነው የተዘጋጀው በኢትዮጵያ የካቶሊክ ቤተክርስቲያን የአዲስ አበባ ሀገረ ስብከት ካህን በሆኑት በክቡር አባ ግርማቸው ተስፋዬ እንደሆነ ለመግለጽ እንወዳለን አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።